ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ አድማጮቻችን። ዛሬ በሳምንት ውስጥ ካሰማናችሁ ጥንቅሮች መካከል የተወሰኑትን መረጥ መረጥ አድርገን በድጋሚ እናስደምጣችኋለን። አብራችሁ የማመሸው ሀብታሙ ስዩም ነኝ። በሳምንት ውስጥ አበይት ትኩረት አግኝተው ከነበሩ የአሜሪካ ድምፅ ራዲዮ ዝግጅቶች መካከል አንዱ ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገው ቆይታ ነው። እስክንድር ፍሬው ከጠቅላይ ሚኒስትሩ ጋር ባደረገው ቆይታ የተለያዩ ወቅታዊ ጉዳዮች ተነስተው ምላሽ ተሰጥቶባቸዋል። ከነዚያ መካከል የተወሰኑትን አሁን በድጋሚ አስደምጣችኋለሁ። አብራችሁን ቆዩ።
በለውጡ ተደስቶ አደባባይ የወጣው ለርሶ ያለውን ድጋፍን በስፋት የገለጸው ህዝብ በርካታ ነው። ነገር ግን በዚህ መንገድ ሐሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ። በዚህ ላይ ምን አስተያየት አለዎት እርሶ?
መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ እንወስደው። ባልና ሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ፣ ጎረቤት፣ ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ሁለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያንተ ዳር የማጽናት የማቆየት ጉዳይ ሜይንሊ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ የሚመጣበት ሰዓት ያየኸው ግርግር፣ ያየኸው ድጋፍ፣ ያየኸው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜይንሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው 5 ዓመት 10 ዓመት እንዲቆይ የነሱ ስራ ነው። ትዳሩን የመገንባት በዚያ ውስጥ የሚገጥማቸውን ፈተና መቋቋም። ሁልጊዜ ችግር ሲገጥማቸው የሰርጋችንለት ልብሳችን ያምር ነበር፣ የሰርጋችንለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያን የሚያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ 5 10 15 20 ዓመት ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል፣ ወይም 10ኛ 20ኛ 50ኛ ዓመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ምስጢር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌየሩ ይለያያል። መጀመሪያ ላይ ለውጥ እናምጣ ብለህ የምታሳተፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ። ማንበብ፣ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሀሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሑፍ ይልካሉ። አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው የምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያየ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ ይደረጅና የፖሊሲ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የኃላፊነት ቦታ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩ የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራ ሳንከፋፍል መጠቀም አለብን። ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛው ተቋሚ ፓርቲ አመራሮች ምሁራን፣ ግለሰቦች ይሳተፋሉ እና ቀስ ቀስ እያል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ ዓመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደን ስራ የምንሰራው በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥቶ በመስራት መደመጥ ይቻላል እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱን ማየት ይቻላል። በሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል።
ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖችስ ምንድን ነው ምላሽዎት?
ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ያደግ መር ነው ወይ ይሄ ለውጥ ያደግም ህዝብም በቀጥታ ተሳትፎ ያመጡት እየተበቁት ያለው ያለ ለውጥ ነው ያደግ ብቻ እየለወጠው ማለት ያስቸግራል ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያስተቡ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከሀገሩጭ የውጭ ልምድ ያላቸው ሰዎች በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች ሞራን በብዙ መልኩ ሐሳብ ይሰጣሉ ያማክራሉ ይጽፋሉ። ያ ሁሉ ንግባት ተወስዶን ስራ የሚሰራውና የሀገር ብቻ ነው የሚያስፈል አይደለም በራችን ዘክተን የምንሰራው ሳይሆን ብዙ ነገራችንም ለህዝብ የገለጥን ከህዝብ ግባት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማድረግ አለበት። ብዙዎች ተሳትፈው ኦን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ያ ደግ ብቻ የሚያስፈል ደግሞ አይደለም።
የ27ቱን አመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 አመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የብርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር
የኢትዮጵያ አባባየ በለጥ በለየ ስለሚል ትናንት የነበረን ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቀረ ነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለውና አስተሳሰቡም ተግባሩም የለም። ካለም ድሉና ለውጡ ዘላቂ መሆን አይችልም። አልባልታዎች ሊሰሙ ይችላሉ። ግን በእርግጠኝነት መናገር የምፈልገው እንደዚህ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም።
Gabina VOA Chiringa Bina Blasangul
ዛሬ ባከተምነው ሳምንት የአፍሪካ ህብረት የተመሰረተበት 18ኛ ዓመት ተዘክሯል። የአፍሪካ ህብረት ሲነሳ በዚሁ ሳምንት ከ56 ዓመታት በፊት የተመሰረተውን እናት ተቋም የአፍሪካ አንድነት ድርጅትን ውለታ ሳይነሱ ማለፍ ይከብዳል። አብሮ ደግሞ ተቋሙን በመመስረት ሂደት ውስጥ የኢትዮጵያ ሚናም ተመዝግቧል። ይህንን ታሪካዊ ሚና ለማስታወስ ያክል የዛሬ 28 ዓመት ኢትዮጵያን እስከ ውጭ ጉዳይ ሚኒስትርነት ድረስ ባሉ ኃላፊነቶች ያገለገሉት አቶ ከተማ ይፍሩ በዚህ የአሜሪካ ድምፅ ስቱዲዮ ተገኝተው ድርጅቱን በማቋቋም ሂደት ኢትዮጵያ ስለነበራት ሚና የተናገሩትን በድጋሚ እናስደምጣችኋለን።
ይሄ ድርጅት በሚቋቋምበት ጊዜ ገና አፍሪካ በሁለት ላይ ተከፍሎ እንደሚታወሰው የካዛብላንካና የሞሮቪያ ተብሎ ተራማጅና ደግሞ እንደዚሁ ሌሎች ተከፋፍለው አፍሪካ የባሰ ልዩነቱ እየሰፋ መሄድ ጀምሮ ነበር። እንዳጋጣሚ ሆኖ እኔ በዛ ጊዜ የውጭ ጉዳይ ሚኒስትር ነበርኩ። ሁለቱም ጋር ስብሰባ እንድንካፈል ጥሪ መጣል። የካዛብላንካም ጠሩን፣ የሞሮቪያን ግሩፕ ጠሩን። በዛ ጊዜ እቺም የማይታበል ሀቅ ነው የሚባለው በአፍሪካ ውስጥ ተደማጭነት በጣም ተደማጭነት የነበራቸው የጊዜው የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ሥላሴ ነበሩ። በሳቸው ምክንያት ይሄ መካፈሉ ቀርቶ ሁሉም ተሰብስቦ አንድ ላይ ስብሰባ ለማድረግ እንዲቻል እኛ በቁጥር በዛባ ወዳለው ሞሮቪያ ግሩፕ ይባለው ሌጎስ ላይ ስብሰባ ያደረግ ነበረ። እዛ ሄድን ጥሩ ቀድሞ ስለደረሰን ይሄንና ለአንድ ቀን ንጉሠ ነገሥቱ መጡ። ቀጥሎ ያለው የሞሮቪያ ግሩፕ ስብሰባው አዲስ አበባ እንዲሆን እኛ ጠየቅን፣ ተቀበሉ። ከዛ በኋላ ደግሞ ለካዛብላንካዎች ምን ብለናቸው ነበር? በዚህ አመት አንችልም፣ በሚመጣው አመት ስብሰባችሁ ተከበረናል ብለን ነግራቸው ነበር። እንዳጋጣሚ እነሱ ደግሞ ከሁለት ሳምንት በኋላ ካይሮ ላይ ስብሰባ አድርገው ነበር። ስብሰባ አድርገው እዛው ስብሰባ እንዳለቀ ፕሬዝደንት ሴኩቱሬ የነዚህ የጊኒ ፕሬዝደንት የነበሩት በጊዜው በጣም ተወዳጅ ፕሬዝደንት ነበሩ በኋላ ጊዜ ሳይለውጣቸው እሳቸው ኢትዮጵያን እንዲጎበኙ ጥሪ አደረገላቸው። በዛ ጊዜ ንጉሠ ነገሥቱ አስመራ ነበሩ። በጥሩር ነው አስመራ መጡ። ከመጡ በኋላ የጊኒ ፕሬዝዳንት አሳመናቸው። ምንድነው ይሄ የአፍሪካዎች መላያት እየሰፋ ጊዜ ተብስተቁጦ እየባሰ በኋላ መመለስ ያቅተናል፣ አሁን መግጨት አለብን። ስለዚህ እኛ የሚመጣው የሌጎስ ስብሰባ የመላ አፍሪካ ጉባኤ እንዲሆን ስለምንፈልግ በዚህ ተተባበሩን አላቸው። እሺ አሉ። ከዛ የጋራ ኮሚኒኬ ወጣ። የጋራ ኮሚኒኬው እንደሚለው ኢትዮጵያና ጊኒ የሚቀጥለው የአዲስ አበባ የሞሮቪያ ግሩፕ ስብሰባ የመላ አፍሪካ ስብሰባ እንዲሆን ተስማምተዋል እንደምልበታ። በዚሁ መሰረት እሳቸው የካዛብላንካን ወገኖች ለአግባቡ፣ እኛ ደግሞ በበኩላችን እነዚህ ሞሮቪያንና ደግሞ የካዛብላንካንም እንድናግባባ ተወሰነ። ይሄ ከተወሰነ ከተያየም በኋላ ደብዳቤ ለመሪዎች ሁሉ ተጻፈ። በጊዜው ለነበሩት መሪዎች ያን ደብዳቤ የንጉሠ ነገሥቱ ደብዳቤ ጄኔ በየካፒታሎቹ በየመናገሻ ከተሞቹ መዞር ጀመርኩ። በጊዜው በዛ ጊዜ ልዩ ጻፊ አቶ አያሌው ወንደፈው ይባል ነበር። እሱ ከሱ ጋር ይጋ ነበር። ከካይሮ ጀምረን በሰሜን አፍሪካን አዳርሰን ከዘመራ አፍሪካ ሄደን ደብዳቤዎቹ ሁሉ አዳስ ሁሉ ቦታ ደግሞ መልስ ሳይሰጡን ከተማውን እንዳለቅ ወሰንኩኝ። እንዳጋጣሚ ሁሉም በሶስት ቀን ጊዜ ውስጥ መልስ ሰጡኝ። መልሱ ደግሞ ድጋፍ ነው፣ እንቀበላለን እንመጣለን ይሉ። በጊዜ የነበሩት 32 አገሮች ነበሩ። 32ቱም አገሮች አዲስ አበባ ስብሰባ እንቀበላለን ብለው መልስ ሰጡ። በዚሁ ሰዓት ዝግጅቱ ቀጥሎ ያ የሚታወቀው ታሪካዊ ጉባኤ በግንቦት 55 ነው በእኛ በ63 በፈረንጅ አቆጣጠር አዲስ አበባ ሊሆን ይችላል።
የዓለም ባንክ ዓለም አቀፍ ትብብር ለትምህርት መዝገብ እንደሚያሳየው ከ25 ሚሊዮን በላይ ተማሪዎች በኢትዮጵያ ይገኛሉ። ከመጀመሪያ ደረጃ እስከ ከፍተኛ የትምህርት ተቋማት የተማሩት እኚህ ተማሪዎች የሚያገኙት ትምህርት ጥራት ግን ጉድለት እንዳለበት የኢትዮጵያ መንግስትን ጨምሮ የተለያዩ ተቋማት ቀደም ባለው ጊዜ ይፋ ያደረጓቸው ሪፖርቶች አመላክተዋል። እንዲህ ያለውን የሀገር ተግዳሮት ለመቅረፍ የኢትዮጵያ ትምህርት እንዲዘምን ብሎም ጥራቱን እንዲጠብቅ ትውልደ ኢትዮጵያ ሊያበረክቱ ስለሚችለው ሚና የመከረ መድረክ ከሰሞኑ በዋሽንግተን ዲሲ ከተማ ተስተናግዷል። በመድረኩ ያየነውን የሰማነውን እናካፍላችሁ። ከዛሬ ጀምሮ ለወደፊት ወንድ ልጆችና ሴት ልጆች ሁሉ ከስድስት ዓመታቸው በኋላ ወደ ትምህርት ቤት እንዲገቡ ይሁን። ልጆቻቸውን ለማስተማር የማይተጉ ወላጆች ሲሞቱ ንብረታቸው ለልጆቻቸው መሆኑ ቀርቶ ለመንግስት ይተላለፋል። ተማሪ ቤቶችና አስተማሪዎችን የሚያዘጋጀው መንግስት ነው። ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ አዲስ አበባ 1900 ዓ.ም። የዘመናዊ ትምህርት ምዕራፍ ጅማሮ ተደርጎ ከሚታየው ከዚህ አዋጅ በኋላ የኢትዮጵያ የትምህርት ዘርፍ ብዙ አዋጆችን፣ ብዙ ለውጦችን፣ ብዙ ክስተቶችን አስተናግዷል። የመጀመሪያና የከፍተኛ ሁለተኛ ደረጃ ብሎም የከፍተኛ ትምህርት ተቋማት ግንባታ የመሰሉ ቁሳዊ መስፋፋቶች በአንድ በኩል፣ የትምህርት ፖሊሲዎች ፍርርቅ፣ የትምህርት ጥራት ጉዳይ የፈጠራቸው ሙግቶችና ምክክሮች በአመታት ውስጥ ተከታትለዋል፣ ተመዝግበዋል። ይህ አውድ በያዝነው ዘመንም ስለመቀጠሉ የሚያስታውሰን የምሁራንና አሳቢያን ምክክር ከሰሞኑ በዋሽንግተን ዲሲ ከተማ በኢትዮጵያ ኤምባሲ ተደርጓል። ትኩረታቸውን በትምህርት ላይ አድርገው የሚሰሩት ዋን ፒፕልና የኢትዮጵያ ሳይንስና አካዳሚ ኔትወርክ የዚህ ምክክር ደጋሾች ናቸው።
እሺ፣ ስሜ ዶክተር በሉ መታፈሪያ እባላለሁ። የምሰራው በናሽናል ኢንስቲትዩት ኦፍ ሄልዝ ነው። ይሄ ኦርጋናይዜሽን ግን የምመራው ዋን ፒፕል የሚባል የነን ፕሮፊት ኦርጋናይዜሽን አለን። የሚሰራው በአብዛኛው የኢትዮጵያ ገጠራማ ትምህርት ቤቶች ልጆች በተለያየ ትምህርት መሳሪያን መደገፍ ነው። ይሄን የትምህርት ጥራትና ድርሻ ጥሩ ለማድረግ ወይም የመንግስትን ድርሻና እኛ በዳያስፖራ የምንገኝ በተለያየ የሳይንስ ኢንጂነሪንግ ማቴማቲክስ ፊልድ ላይ ያለን ሰዎች ምንድን ነው ልናደርግ የምንችለው? የትምህርት ጥራቱን መጨመር እንዴት ነው የምንችለው? ነው አላማችን።
በዚህ መድረክ ላይ የተለያዩ ምሁራን የኢትዮጵያን የትምህርት ዘርፍ ያዘምናሉ፣ ተማሪዎችና መምህራንን ይጠቅማሉ ያሏቸውን ተሞክሮዎች አጋርተዋል። በማርሻል ዩኒቨርሲቲ የሁለተኛ ደረጃ ትምህርት ፕሮፌሰር የሆኑት ዶክተር ነጋ ደብላ ቴክኖሎጂና ትምህርትን ለማጣመር መወሰድ ስላለበት እርምጃ መላዎችን ካጋሩት መካከል አንዱ ናቸው።
አንድ ማረግ የምንችለው ነገር ቢኖር ምንድነው? በአገራችን ውስጥ በአሁኑ ሰዓት ያለው የትምህርት ስርዓት ይሄ ቾከን ቶክ የምንለው ነው እና በኦንላይን የማስተማሩ ሁኔታ በጣም ውስን ነው። ኦንላይኑን ከተጠቀመን በአጭር ጊዜ ውስጥ በተለያዩ ቦታዎች ማዳረስ እንችላለን። ገጠር ውስጥ፣ ከተማ ውስጥ፣ ወለጋ ያለው፣ ጎንደር ያለው ወይም ጅጅጋ ያለው ሰው ሁሉን ለትምህርቱ አክሰስ ይኖረዋል። እኔ ያቀረብኩት ሞክስ ለሚባለው ወይም ማሲቭ ኦፕን ኦንላይን ኮርስስ የሚል ነው።
አስፈላጊ መረጃዎችን አደራጅቶ በየመስኩ የበቁ ምሁራንና ባለሙያዎችን ከተፈኪዎች ጋር በሚፈለገው መጠን የተደራጀ የመረጃ ማዕከል ሊኖር እንደሚገባ በተመከረበት በዚህ መድረክ ላይ ዋና መቀመጫውን እዚህ ዋሽንግተን ላይ ያደረገው የኢትዮጵያ ባለሙያዎች መረብ በመጻሩ የፕ ባለሙያዎችን በማስተሳሰር ረገድ ስላደረጋቸው ጥረቶች ለታዳሚዎች አስተምቷል። ከድርጅቱ መስራቾች መካከል አንዱ የሆኑት ሽመልስ መኮንን በመላው ዓለም የሚኖሩ ኢትዮጵያን ምሁራን ለምድና አድሎችን እንዲለዋወጡ የሚያደርጉ ግኝቶች እየተሞከሩ መሆኑንም ያወሳሉ።
አንደኛው ይሄንን እዚህ ያለን 5000 ዴታቤዝ ከኢትዮጵያ ጋር የማገናኘት ኦንላይን ላይ ፕላትፎርም ክሬት ያደረገን ነው። እሱ ፕላትፎርም የሚሰራው ነገር ምንድነው? ለምሳሌ በተለያየ ትምህርት ተቋማት ውስጥ የሚገኙ ዩኒቨርሲቲዎች ሊሆኑ ይችላሉ፣ ሌሎች ተቋማት ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው፣ ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኝበት ሰብጀክት ማተር ላይ እዛ ለአንድ አስተማሪ ይፈልጉ፣ ለአንድ ሳምንት ሊሆን ይችላል ክራሽ ኮርስ፣ ወይም ደግሞ ለአንድ ወር ሊሆን ይችላል ለረጅም ጊዜ፣ እኛ ፕላትፎርም ላይ መጥተው እነዛን ሰዎች ሊያገኛቸው ይችላሉ፣ ኢንፎርሜሽን ይልካሉ። የእኛም ደግሞ አባላቶች ግዴታ አዲስ አካባቢ መኖር የለባቸውም። አውስትራሊያም፣ ኢንዲያም፣ ካሊፎርኒያም ቢሆኑ እዛ ላይ ሄደው ያ ዩኒቨርሲቲ በዛ ኤሪያ ላይ ሰው እንደሚፈልግ ስለሚያውቁ እዛው ስራ ተገናኝተው ያንን ነገር የማድረግ ይችላል ማለት ነው።
መድረኩ በሶስት የኢትዮጵያ ትምህርት ዘመን ያለፉ ምሁራን የተገናኙበት ድልድይ ስለመሆኑም በአዘጋጆቹ በኩል ሲነሳ ነበረ። የቀደመውን ዘመን የትምህርት ምዕራፍ በመጽሐፍ መልክ ደጉሰው ያቀረቡት ዶክተር አክሊሉ ሀብቴ በዚያ ከነበሩት መካከል አንዱ ናቸው።
መቼም ዋናው እኔ ደስ ያለኝ ከቀረቡት ሀሳቦች የትምህርት መዳረስ ለመላው ኢትዮጵያ እንዲሆን ጥረት መደረጉ ነው። መሰረቱ እሱ ነው። ቀደም ሲል አንድ ቦታ መጀመር ነበረበት። ገና ሀሁ እኮ ብሎ ነው የተጀመረው በአጼ ኃይለ ሥላሴ ጊዜ። አሁን ግን ያንን ቀጥሎ በመላ ኢትዮጵያ ትምህርት ባልተዳረሰባቸው ጭምር በተለይ ትምህርት እንዲዳረስ፣ ትምህርት ለሁሉም እኩል እንዲዳረስ ጥረት ይደረጋል የሚለው ነገር በእውነቱ ተዳርሶ በእድሜ ባየው ደስ ይለኛል፣ ባይሆንም ይዳረሳል ብዬ ተስፋ አደርጋለሁ።
ዶክተር አበበ ከበደ የማህበራዊ የመገናኛ አውታሮችን ለሚያዘወትር ኢትዮጵያዊ አዲስ ሰው አይደሉም። በሰሜን ካሮላይና የኤኤንቲ ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አበበ ከ10 ዓመታት በላይ የትምህርት ቁሳቁሶችን ወደ ኢትዮጵያ ሲልክ የባጀው የኢትዮጵያ ሳይንስና አካዳሚ ኔትወርክ መስራች ናቸው። አሁንም አልቦዘኑም። እሳቸው ሁሉም ያለውን እውቀት ለተጠሙ የሚያደርስበት የትምህርት ዘመቻ ለምን እንደሚያስፈልገው ግተውኛል።
አሁን ዘመቻው እንዴት ነው? አሁን የሚቀጥለው ዘመቻ ለእንግዲህ እንዴት እንደሆነ ባለፈው አመት የሰራውና አሁን በ2019 በፈረንጅ ከዲሴምበር እስከ ጃንዋሪ ባለው ፒሪየድ ዘመቻ ይካሄዳል። ዘመቻው እንዴት ነው ኦርጋናይዝ እናደርገው? ኦኬ ሀብታሙ ኢትዮጵያ ሄዳለሁ ለገና ትባላለህ። አዎ ሄዳለሁ ካል በል ሁለት ሰዓት ሶስት ሰዓት አለ እንደው ቮለንቲር የምታደርገው? እሺ ካልክ በጣም ኢንፎርማል ነው። ኦኬ እሺ ካልክ ዞሮ ዞሮ ኢትዮጵያ መሄድ አይቀርም ማለት ነው። ያችን ሁለት ሰዓት ከሰጠህን ከሆነ ትምህርት ቤት ጋር እናገናኝና የምትፈልገውን ነገር ሰርተህ አግዘህ መምለስ መጣል ማለት በምን አለፋ አስትሮፊዚክስ በለው ማቴማቲክስ በለው በሜዲሲን በምን ያሉ ተሰባስበን እንድትጠራጠን ማለት ነው ወደ ኢትዮጵያ እንሄዳለን። እንግዲህ ፕሮሰስ አለው ግን እዛ የሚቀበልህ ያስፈልጋል። ዝም ብለህ ሄደህ በራ እንኳን ተሽ አሁን ሌክቸር ላርግ ብትል እዛ ይቀበል ማን ነው የሚለና ውስጥላውስ ግን እንገናኛለን።
ኢትዮጵያ ትምህርት ለሁሉም ወገን እንዲዳረስ የምታደርገውን ጥረት በርካታ ዓለም አቀፍ ተቋማት በመልካም አብነት ይጠቅሱታል። የዓለም ባንክ ዓለም አቀፍ ትብብር ለትምህርት መርሃ ግብር እንደተጠቀሰው በአሁን ሰዓት ከ25 ሚሊዮን በላይ ተማሪዎች ከአንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት ድረስ ተሰማርተው ትምህርት በመቅሰም ላይ ናቸው። ሆኖም የትምህርት ሽፋኑን ያክል የጥራቱ ነገር የሚያወላዳል ሆነም ኢትዮጵያ መንግስት በኢትዮጵያ አቆጣጠር ከ2008 ዓመተ ምህረት እስከ 2012 የትምህርት ዘርፉን ለማሳደግ ስለዘረጋው መርሃ ግብር የድርጊት ዕቅድ ይፋ ባደረገበት ጥራዝ ላይ ቀደም ብለው ይታዩ የተጠበቀውን ያክል ዕውቀት ያለመጨበጥ፣ ውጤት ያለማምጣት፣ ትምህርትን ማቋረጥና መደጋገመን የመሰሉ ችግሮች የትምህርት ጥራት ግባቶች በአመርቂ ሁኔታ ካለመገኘታቸው ጋር የተያያዙ ስለመሆናቸው አትተዋል። ተሰጥኦና ልምድ ያላቸው መምህራን ማነስና የመማር ማስተማር ቁሶች እጥረት ከችግሮቹ መካከል ጎልተው የተጠቀሱ ናቸው። በአንጻራዊነት በመልካም ደረጃ ላይ በሚገኙ የውጭ ሀገራት የተማሩ የሚያስተምሩ በተለያየ የስልጣን ደረጃዎች ላይ የሚያገለግሉ ትውልደ ኢትዮጵያንና ኢትዮጵያውያን የሐሳብና ቁስ መዋጮ በርግጥም የሚያስፈልግበት ጊዜ መሆኑን ውይይቱ ግልጽ ካደረጋቸው ጉዳዮች መካከል ዋናው ሆኖ አልፈዋል ማለት ይቻላል።
ምንም ህጣን ሆኖ ስትሩ ባይገባኝ አባቴን ባውቆ አልቆ መከረኝ እንዴ መከረኝ ተማር ልጄ ወገን ዘመድ የለኛ አብደለኝ መከጀ ስማ ልጄ ለሳይነ ላስተማረን ሰው ንከኑ ጀለማ ተማር ልጄ ወገን ዘመድ የለኛ አብደለኝ መከጀ ስማ ልጄ ለሳይነ ላስተማረን ሰው ንከኑ ጀለማ እየተማረረ ይሻይና ከተጫወት ነበር ቢመክረኛል ሰማው በትችት ባተ ትቶኝ ገባ ከቤት እያለቃቀሰ ዋው እንዴት ይመከረኝ ግን
ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶን ነው ያዳመጣችሁ ያላችሁት አድማጮቻችን። ኢትዮጵያ ሙዚቀኞች ስራዎቻቸውን በቀላሉ እንዲሸጡ ተጠቃሚ እንዲሆኑ ያስችላቸዋል የተባለ የስልክ ላይ የመገበያ አገልግሎት ትናንትና ይፋ ተደርጓል። አውታር ከተሰኘው አገልግሎት ጀርባ ታዋቂዎች የሙዚቃ ሰዎች ኤልያስ መልካ፣ ኃይሌ ሩክስ፣ ጆኒ ራጋ መኖራቸውን ጋቢና ተረድቷል። ስለ አገልግሎቱ የተወሰነ መረጃ እንዲሰጠን በማሰብ ከድምጻዊ ጆኒ ራጋ ጋር አጭር ቆይታ አድርገን ነበር። የዋዜማው ላይ ቆይታችን የተጀመረው የአገልግሎቱን ዓላማና ግብ እንዲያስረዳን በመጠየቅ ነው።
እሺ፣ ዓላማው ወዳንተ አነታት ወደ ርቀን ሄደን የኢትዮጵያ አደግ ባለመስ የሙዚቃ ባለመስ ከሰሩት ስራ አትርፋው ሲስተሙን የነበረበትን ሲስተም ነጋዴዎች አርቲስቶቹ በሰሩበት ስራ የሚጠቀሙበት ነው እንጂ ለዛም ነው ብዙ ጊዜ ስለ ሙዚቀኛ ስንሰማ በጣም ትንሽ እንኳን ችግር ሲገጥመን ሲታመም ለፋ ከሚያጥቶ ምናምን እንደዚህ አረፈ ወይ ምናምን ሲባል መጥቶ ዜናዎችን ሲሰማ ነበር ማለት ነው። ያ የዛው ለምንሻ ምንድነው ባለሙያው በመስጠት ተጠቀመ አልነበረም። የባለሙያው መስጠት ተጠቀመበት የነበረው ደግሞ ነጋዴው ነበር። ከሚያው ጋር ምንም ግንኙነት የሌለው ነበር ማለት ነው። ያላለፉት 50 አመታት ተካሂዷል። እኛም ቀና ብለን ያየናቸው ትላልቅ አርቲስቶች ምንም ደሙያቸው ተጠቀሙም። እኛም እዚህ ድረስ መጥቶ እኛም በእኛ ጀነሬሽን ያሉትም ወጥ ከሙዚቃ ከፊዲያችን ምንም ነገር አንጠቀምም። ሲስተሙ ሞር ፓይረሲውን የሚያበረታታ ነው። ስለዚህ እንደውም ችግር የሚፈታ ሌላው ዓለም የደረሰበት 24/7 ሙዚቃ የሚሸጥ 24 ሰዓት ሙሉ ሙዚቃ የሚያስተዋውቅ ከ50% በላይ ለአርቲስቶች የሚከፍል ማንኛውም ባለሙያ በተራው ልክ የሚጠቀምበት ቅድመትና ተዛማጅ መብቶችን በሙሉ አክብሮ ወዲያላን ተመልሶ 30-40 አመትም የሰሩት እያንዳንዱ ሙዚቃ ላይ የተሳተፉት ሰዎች በሰሩት ልክ እንግዲህ አንድ ሙዚቃ ላይ 5 የሥራ ድርሻ አለ በተለምዶ ህጉም የሚያውቀው ማለት ነው። ዞሮ ዞሮ እነዚህ ሥራዎች ላይ በሙሉ የተሳተፉት ሰዎች ወዲያላ ተመልሶ የሚከፍል አዲስ የሙዚቃ መደባባያ ሥርዓት
አገልግሎት እንግዲህ አዲስ እንደመሆኑ መጠን ሰዎች እንዴት መጠቀም እንዳለባቸው አያውቁ ይሆናልና እስቲ እንዴት ነው አገልግሎት የሚሰራው? ሙዚቃውን ለመሸጥ የሚፈልጉ ሙዚቃውንም ለመግዛት የሚፈልጉ ሰዎች እንዴት ነው ሊጠቀሙበት የሚችሉት የሚለውን እስቲ ባጭሩ ንገረን።
ቀላል ነው ስልክ ዞሮ አሁን ስልክ ላይ ቴክኖሎጂዎች በጣም በብዙ ቦታ ላይ በህዝብ ተለምደዋል ማለት ነውና ኖርማሊ ወጣቱ እንደዚህ አይነት አፕሊኬሽኖችን ባያገኝም በፌስቡክም በተለያዩ ሶሻል ሚዲያዎች ምክንያት ስልክ ላይ ብዙም እያገኘ ነው ማለት ነው። ይሄ በጣም ቀላል ነው። በአፕሊኬሽን መንገድ ቀርቧል። ለአንድሮይድ ስልክ ላላቸው ሁሉ ማለት ስልክ ላላቸው ፈልጉት ሙዚቃ በአልበምም በሲንግልም መርጠው የሚገዙበት ነው። የሚፈልጉት መረጃዎች በሙሉ ያገኙበታል። እዚህ ከሙዚቃ ጋር ከኢንተርቴንመንት ጋር የሚያጣላቸውንም ዜናዎች ያገኙበታል ማለት ነውና አጠቃቀሙ በጣም ቀላል ነው። ለአርቲስቶች ደግሞ አብሶ ነገ በሚያደርገው ትልቁ ዝግጅት ነገ ከዛሬ እዛ ስለተን ዝርዝር መረጃዎችን እየሰጠን አልነበረም። ነገ ግን ላውንቺንግን ስናደርግን ይህን መረጃ ለዓለም በቀጥታ በፌስቡክ በኩል ቀጥታ ይተላለፋል። በነጋታውም ፋና ቴሌቪዥን ላይ ነገ የምናደርገው ዝግጅት ይታያል። ስለዚህ ለሁሉም ተጠቃሚ ሆነ ለአርቲስቱ ሙዚቃው እንዴት አድርጎ እንደሚያመጣ ከሙዚቃው እንዴት እንደሚጠቀም ብሩ እንዴት እንደሚሰበስብ የመሳሰሉት መረጃዎች በሙሉ ነገ ግልጽ እናደርጋለን።
አገልግሎቱ መቼ ይጀምራል? የኢንተርኔት ሽፋንና መሰል ችግሮች ሊያውቁት ይችላሉ? እንዲሁም ደግሞ በእነማን ሙዚቃ ይጀምራል የሚለውን ንገረኝ።
አገልግሎቱ ነገ በሸራተን ሆቴል በሚያደርገው የላንቺንግ ስነ ስርዓት ላይ በመላው ዓለም ይጀምራል ማለት ነው። በተለምዶ ደግሞ በዚህ ሰዓት ደግሞ አገሪቱ ውስጥ ያለው የኢንተርኔት ኮኔክሽን በጣም የማደጉ ምክንያት ነው። እኛን ይሄን በኦንላይን የመክፈያ መንገድ ሳይኖረን በኦንላይን ግን ሙዚቃችን ሲዘረፍ የነበረበት ዋናው ነጥብ ኮኔክሽን መኖሩ ነው። ለዚህ የሚደርስ ለዚህ ይህን አገልግሎት ለመስጠት የሚያስችል ኮኔክሽን አለ። ሁለተኛ ሙዚቃዎችም ለዚህ ተብለው ስለሚዘጋጁ በሰከንዶች ውስጥ አንድ ሙዚቃን ዳውንሎድ ማድረግ ይቻላል። ያላለፉት 2-3 ወራት ሴት ያደረግነው እና የሞከርነው ነገር ነው።
የሙዚቃዎቹ ዋጋ ይታወቃል ማለት አንድ ሙዚቃ ዳውንሎድ ለማድረግ ስንት እንደሚከፍሉ ሰዎች ያውቃሉ ወይስ ገና ለወደፊት ነው የሚተመነው ዋጋው?
እሱ ነገ ሳው እሱ ሙሉ ተቀምጥን ተብሏል። እኛ መጀመሪያ ያየነው ነገር ተጠቃሚው መንገድ ላይ ሲዲ ከሚገዛበት ዋጋ በጣም ያነሰ እንዲሆን እንፈልጋለን። አርቲስት ደግሞ ከአንድ ሙዚቃ ከሚጠቀምበት ጥቅም በጣም የተጨመረ ጥቅም ያገኛል ማለት ነው። ካንም ዲባ ቀደም ለጠየቀኝ ጥያቄና በዚህ አፕሊኬሽን ላይሆን እነማን ሙዚቃ ይጀምራል ለሚለው እንዳልነው ከጥቅቅ ጊዜ በኋላ ላለፉት 30-40 አመታት የሚሰሩ ሙዚቃዎች ይጨመሩበታል። ግን አሁን ላለፉት 3-4 አመታት አገር ውስጥ ሲወጡ የነበሩት አልበሞች ሲንግሎ መስሉን በእነሱ ሙዚቃዎች እንጀምራለን።
ድምፃዊ ጆኒ ራጋ ስለሰጠኝ ማብራሪያ በጣም አመሰግናለሁ። ይቅናችሁ፣ መልካም ጊዜ።
ታንኪ ላንተ።
እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን አድማጮቻችን። ከሰኞ ጀምረን በአዲስ መንፈስ በአዳዲስ መሰናዶች እንመለሳለን። እስከዚያው ግን ሰናይ የሳምንት ማክተም ይሁንላችሁ።
This program has come to you from the Voice of America, Washington.